تفلولت پروگرامکچن اهون ای جمرال በመጽሐፍ ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ አንድ ለናቱ ትረካ ክፍል 24 እና የመጨረሻውን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ታሪካዊ ልቦለድ
ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
የመጨረሻው ክፍል
ታጠቅሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ተርከባይ የምሸሽ ፈረሷ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ።
ምዕራፍ 53 የመጨረሻው ዘመቻ። አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማስታደር ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሠራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጉድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ የአንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ሥራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጠላቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነጻ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸው አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳን በያቅጣጫው የሚተኮስ ጥይት ሲያፋጭባቸው ይውል ነበር። ሁሉን ነገር እርግፍ አድርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ሕዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን አለፋንና ጣቆሳን አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጠላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያን ሁሉ ጥረታቸው ለሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60,000 10,000 አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳን ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩ ሥራዎች ሁሉ ተስፋ ከመቁረጥ የመነጩ ይሆኑ ቢታዩ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥረው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተው ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ 11 ቢትወደዶች ሌሎች ብዙ መኳንን ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳን አላቀዱት አላማ ሲሉ በስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ከተለየው ወዲህ እነዚህን መድፎች አሰራው። ከተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተም በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለብ የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝ ራሳም ይህን ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመሥራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ፕላውደን የጻፈው ትዝ አለው። አገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ ለንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹ መጥፎች ሁሉ ተራ በተራ እያስቆጠቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት አቶ ራሳም ሰዎቻችሁ ወደ አገሬ መድረ መግባታቸውን ሰማው በምናደርገው ጦርነትም ምናልባት ያቸንፉኝ ይሆናል ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍ ሊሉ ይሆን ወይስ የራሱ ህዝብ ከብቶት ያንድ ተራራ ገዥ የሆነውን ካሳ እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለውበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ እጄ ወይም ሰዎችን ልኬት አገሬ ምን ትፈልጋላችሁ ላቸው ነበር አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ተመጠባበቅ በቀር ምንም ለማድረግ አልችል አሉ የመቅደላን ተራራ በእጃቸው እያመለከቱ ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያስሉትም በአሳሪና በታሳሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ሊጠላቸው ቢሞክር እንኳ ልቡ እሻልለው ስላለ ስሜቱ እያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃንሆይ አለ አጼ ቴዎድሮስ ንግግራቸውን በመቀጠል በደብረ ታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ህዝብ እንኳ አምጾብኝ ለመሞት የማልፍበት መንገድ ስጡኝ ዳግመኛ ይመለስብናል ብላችሁ እንደሆነ ያ አይደረግም ከዚህ ብቻ ሳይሆን ወታደሬም አብዛኛው ከብቶኛል ተውኝ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላቸውም ቢያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው በግፍ እንዳልቀጣኋቸው እግዚአብሔር ያውቃል በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በሳት ነው የሚቀጣቸው እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተሸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሆችን ከጥፋተኞች ጋር አጥቼ ይሆናል ግን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ኃጢአተኞች እኩል የሚበልጥ ያልቃሉ አቶ ራሳም ይህ አድራጎቴ በአንተ ላይም ተፈጽሟል እነ ካሜሮንን እነ ስተርንን እነ ሮዜንታልን እነ ናፖሊዮን ሶስተኛን እነ ራፋልን ስለጠላው አንተን የልብ ወዳጄን አስተርኩ አሉ አጼ ቴዎድሮስ ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰርኩ ብለው አይዘኑ አለ ሚስተር ራሳም ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የእስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚበሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቀን ልመና ችላ ካለው የእንግሊዝ መንግስት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው በንግግር ችሎታው ኢትዮጵያና ለህዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያቆጥ ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል እዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንት መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረኳትን አገሬን አሳጣችሁኝ አሁን ደሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው ለመሆኑ እናንተ እግዚአብሔር ካህናናችሁ ወይስ ሰይጣን ያሳት አባተ ዲያብሎስ ነው የሱ ተከታዮች ሁሉ ሟሾች ናቸው እግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን ያሳት አባቶች አይሆኑም እናንተ ካህናት ጣውታት ስጋ ወደሙ መቀበል የተውኩት በተቀደሰው የክርስቶስ ስጋና ደም ላይ መርዛት መዳችሁ ልትገሉኝ እንደ ተዘጋጃችሁ ስለደረስኩበት ነው አለቃችሁ ብዙ ቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ቁባቶች ማስቀመጥ ጀመርኩ ቁባቶችን በስልቦች ታስጠብቅ አይታችኋል ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ተመኳንንቴና ተሰራዊቴ መካከል ማንንም ጠርጥሬ አይደለም ወታደሮቼ በጾም ቀን ስጋ እንዲበሉ ፈቅጄላቸዋለሁ ምክንያቱም እናንተ ባሳመጣችሁ ትዝ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው በሉ አሁን ሂዱልኝ አሉ ለፓሩቄስ ለአንድ ቀን እስራት ወደ እስር ቤት ተላከ አጤ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር ከጥቂቷ አበች ጋር በተክሊል ሲቆርቡ ቀደም ሲል የሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳ ሊያገኙት ያልቻሉትን ሰማንኛውም ሴት ጋር ያለመከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር ጥቂቱን ቀን በጥቂቱ አበሽ መተከለ መቀበል ብዙ ምክንያት ተከለከላቸው በኋላ ግን በግልጽ የያዟቸው እቁባቶች ነበሯቸው አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር በኋላ ግን ጠላቶቻቸው እንዳሰሩት ሰካራም ባይሆኑም የህዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ስራ ላይ ታሉ ከመጠጡ ቀርቶ ከመግብም አይፈሩ እንጂ የረፍታቶቻቸውን የተወሰነ መጠን ያለው መጠጣት ያሳልፉት ጀምረው ነበር ኦርቶዶክስ ሃይማኖት እጅግ የተነከረ ጥንቃቄ ነበራቸው ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ስጋ በመብላት ህይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በሕዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ሕዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ሲያስተኩሱ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስትር ራሳም ዘወር ብለው አቶ ራሳም ህዝቤ ባይከዳይ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ እርግጥ ነው ጃንሆይ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምጽ አይ አሁንማ ሁሉ ነገር አልፏል አሉ አጼ ቴዎድሮስ ጥልቅ ሐዘን ተሚታይበት ፈገግታ ጋር ከዚያም ጥቂት ተከዝ ብለው መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው ያንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር ምዕራፍ 54 ምን ነው በመቅደላ ጩኸት በረከተ አቲቲዮድሮስ በቀረችላቸው ግዛት በመቅደላ ሆነው የእንግሊዞችን መምጣት ሲጠባበቁ ሁለት ሳምንት ያህል አለፉ። ከዚህ በኋላ እንግሊዞች በኢትዮጵያውያን እየተመሩ ወደ መቅደላ በተቃረቡበት በዚህ ጊዜ መቅደላ የሐዘንና የልቅሶ የፍርሃትና የሽብር አምባ ሆና ነበር። አውሮፓውያኑ ሰኞች ካሁን አሁን እንተረድ ይሆን እያሉ በየጎጆአቸው በፍርሃት ይሰቃያሉ። በሙሉ እንዲለቀቁ ታዞ ብዙዎቹ ከተለቀቁ በኋላ ተራቸውን መጠበቅ አጥቷቸው ሲጫጫው ስላዩ የተናደዱት ንጉሠ ነገሥት የሙሉ ምህረት ትእዛዛቸውን ሽረው እንደገና የክስ መዝገባቸውን አስቀርበው በመመርመር ጥፋቱ ቀለል ቀለል ያለውን በቀኝ ጥፋቱ ከበድ ከበድ ያለውን በግራ ሲያቆሙ ቆይተው በቀኝ የቆሙትን እናንት ሂዱና አርፋችሁ ቆዩ፣ እያየኋችሁ ከዳችሁ ከምናደድ ስሞትላችሁ ነጻ ትሆናላችሁ ብለው ሲመልሷቸው ወደ ግራ ዙረው ቀድሞ ስትሰሩብኝ የኖረው በደል አንሶ አሁን ደግሞ እንግሊዝ ስለመጣ ፈርቶ ይለቀናል ብላችሁ ስላሰባችሁ በበደላችሁ መሰረት ትሞታላችሁ። አጥፊዎች ናችሁ ብዬ ቀጥቻችኋለሁ። በዚህ አጥፊ ተሆንኩ፣ በርግጥ ንጹሆችን ገድዬ ተሆንኩ፣ ቀድማችሁ ሂዱና ክስ አቅርባችሁብኝ ቆዩኝ በማለት ለመጨረሻ ጊዜ በጥይት አስደብድበው በገደል አፋፍ የጣሏቸው ከ190 በላይ የሆኑ ሟቾች ወዳጅ ዘመዶች በየአቅጣጫው ያለቅሳሉ። በየጎጆው በየድንኳኑ ልቅሶ ይሰማል። መቅደላ አምባ በታላቅ ሐዘንና ሽብር በተስፋ መቁረጥና በችግር ስትተራመስ ከሰነበተች በኋላ በሰር ሮበርት ናፒየር የሚመራው 35,000 የሚሆነው ከእንግሊዞች እና ከህንዶች ወታደሮች መካከል የተውጣጣው ሰራዊት የበሽሎን ወንዝ ተሻግሮ ወደ መቅደላ ሲጓዝ ንጉሠ ነገሥት ቴዎድሮስ ራስ እንግዳንና ፊታውራሪ ገብርዬን ሚስተር ራሳምን አስከትለው ወደ ተራራው አናት ወጡና ሩቁን አቅርበው በሚያሳይ መነጽራቸው ተመለከቱ። በኋላ ራስ እንግዳን፣ ፊታውራሪ ገብርዬን፣ ሌሎችንም የጦር አለቆች በድንኳናቸው ሰብስበው ስለ ጦርነቱ ምክክር ጀመሩ። እንግዲህ ምንም ቢመጣ የምንፈራበት ምክንያት የለም። እርግጥ ነው ብቻችንን ቀርተናል። እንዳያችሁትና እንደሰማችሁትም እንግሊዞችን እየመሩ ያመጧቸው ጠላት አገራቸውን ቢረግጣት መከላከል የሚገባቸው ኢትዮጵያውያን ናቸው። ባላምባራስ ካሳም ዋናው መንገድ ጠራጊና አስተናጋጅ ሆኗል አሉ። እኔንስ ይጥላል። በየሄደበት በየደረሰበት ቅኝ ግዛት መመስረት ዋና ዓላማው የሆነውን የእንግሊዝ ጦር ወደ አገሩ እንብርት ጎትቶ እንዴት ያስገባል? ኢትዮጵያውያን የግል ጉዳያችንን ለማስከበር የሀገራችንን ጠቅላላ ጥቅም ተመጉዳት የምንታገተው መቼ ነው? ምቀኝነታችንና ድንቁርናችንን፣ ክፋታችንን፣ ተንኮላችንን እንደ እውቀት እንደ ጀግንነት ከመቁጠር የምናቋርጠው መቼ ነው? ከክፉ ነገር ይልቅ መልካም ነገርን ለማጥፋት ተመሯሯጥ የምንታገተው መቼ ነው? ወርቅ ላበደረ ጠጠር፣ ማር ላበደረ ሬት መመለስ የምንተወው መቼ ነው? እኔስ እንግዲህ ግድ የለኝም። ታፈር ያነሳኝ አምላክ ወደ አፈር ሊመልሰኝ ሲፈቅድ በፈጣሪ ፈቃድ አላጉረመርምም። ግን ለዚች በምቀኞች በዓላማ የለሽ በጥባጮች ለተጎዳች ምስኪን አገር ወዮላት። ወይ አገሬ ድሆች፣ ወይ አገሬ በምቀኞችና በደንቆሮች ሴራ እንዲት ሆኑ? እንግዲህ አምላክ ያዘዘው ይሁና አሉ አጼ ቴዎድሮስ። ጃንሆይ እንግዲህ እንዳሉት ሁሉ አምላክ ያዘዘው ይሁን እንጂ የሰውን ነገርማ አይተነዋል። ለራሳቸው አገር ጠራት የሆኑትን ሁሉ እስተተቻለን ቀጥተናቸዋል። ልናገኛቸው ያልቻልን ቢኖሩ እግዚአብሔር ራሱ ይቅጣቸው፣ ዘላለማዊ እርግማንና እፍረትም በስማቸው ላይ ይኖር። አገሩን ተጠላት ጋር ተባብሮ የሚያስደፍርንም የመለኮት ቁጣ ዘላለማዊ ቦታ ያሳጣው አሉ ራስ እንግዳ። አሜን አሜን አሉ መኳንንቱ ሁሉ። እኛስ ብንችል እናቸንፋለን፣ ባንችልም የአገራችንንና የጀግናውን ንጉሠ ነገሥታችንን ክብር መደፈር ሳናይ እንሞታለን። ግን የራሱንና የአገሩን ክብር ሽጦ የራሱን ጥቅም የሚገዛ ስሙ ለዘላለም የተዋረደ ይሁን አሉ ፊታውራሪ ገብርዬ። በዚያ የተቀመጡትን መኳንንት ሁሉ ወኔ ስለፈነቀላቸው ፉከራም በንግግሩ መካከል መቀላቀል ጀመረ። የቴዎድሮስ ግን ምንም እንኳን በቀራቸው ጥቂት ሰራዊት ታማኝነት ቢያምኑም ከልብ የሚያከብሯቸው እንግሊዞች ቀርቶ ከሀያ መንጋ ይበልጥ አድርገው የማያዩአቸው ቱርኮችና ግብጾች ከፍተኛ ብልጫ ባለው መሳሪያ በመረዳት በደጃዝማችነታቸው ጊዜ ባደረጉት ጦርነት በሰራዊታቸው ላይ ያደረሱትን ጉዳት አስታወሱና እንዲህ በድፍረት ብቻ የሚተማመኑ ወታደሮቻቸው እንደ ሳትራት በሳት ውስጥ እየገቡ እንዳያልቁ ተጉ። ባንፈራም የምንፎክርበት ጊዜ አይደለም፣ እግዚአብሔር ያዘዘው ብቻ ይሁን አሉ አጼ ቴዎድሮስ። በዚህ ሁኔታ ሲመካከሩ ከቆዩ በኋላ የእንግሊዝ ጦር እንደደረሰ ጦርነቱን ለመጀመር ተወስኖ ስብሰባው ተበተነ። አጋጣሚ የሚመስሉ ነገሮች ሁሉ አንዳንድ ጊዜ ከፍተኛ ምስጢሮች አዝለው ይታያሉ። አጼ ቴዎድሮስ ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንግሊዞች ደርሰው ጦርነት ይገጥሙኛል ብለው አልጠበቁም። እንግሊዞችም ይህን አላሰቡም። ነገር ግን ለሕይወታቸው፣ ለዓላማቸው፣ ለሥራቸው ክህታቸው አድርገው የኖሩት ኢየሱስ ክርስቶስ የድላቸው ሁሉ ፍጻሜ በተሰቀለበት ቀን እንዲጀመር አደረገ። የክርስቶስ ባሪያ እያለ ሲፎክር የኖረው፣ የክርስቶስ ባሪያ እያለ ሲያሸንፍ የኖረው፣ የክርስቶስ ባሪያ እያለ ሲቀጣ ሲምር የኖረው እውነተኛው ክርስቲያን ንጉሠ ነገሥት አምላኩ ለሰው ሲል መከራ በተቀበለበት ቀን ለእውነት ሊሞት ተዘጋጀ። ሕዝበ ክርስቲያን ሁሉ ሁለት ወር ግድም ሲጾም ኑሮ ያን ያለፈ ደረቅ ጊዜ ለመበቀል ደሃ ዶሮውን፣ መካከለኛ ኑሮ ያለው በግ ፍየሉን፣ ሀብታም ፍሪዳውን ለእርድ ሲያዘጋጅ እድሜውን ሙሉ በትግ በፈተና ያለፈው ንጉሠ ነገሥት ለኢትዮጵያ በዓለ ፋሲካ ራሱን ለእርድ አዘጋጀ። አርብ የስቅለት ዕለት የእንግሊዝ ጦር መቅደላ ጥግ ደረሰ። ሮጌ በሚባለው ሜዳ ላይ እንደሰፈረ ንጉሠ ነገሥት ቴዎድሮስ ፉላ በሚባለው ቦታ መድፎቻቸውን አስጠምደው ወደ 4000 የሚሆን ወታደር በአብሮ አደግ የጦር መሪያቸው በፊታውራሪ ገብርዬ መሪነት ወደ ጠላት ጦር ላኩ። ራሳቸውም በፉላ እንዳሉ መድፍ ማስተኮሳቸውን ቀጠሉ። ነገር ግን እንደሰጉበት ሁሉ የኢትዮጵያ ወታደሮች ከነመሪያቸው በድፍረት ወደ ጠላት ጦር እየተኮሱ ሲገሰግሱ ለመመታት ምቹ በሆነ ቦታ ላይ ደረሱ። የእንግሊዝ ወታደሮችም ኢትዮጵያውያን ከያዟቸው መሳሪያዎች እጅግ ብልጫ ባላቸው መሳሪያዎቻቸው በአንድ ጊዜ ሲሰሩባቸው ብዙ ኢትዮጵያውያን እንደ ቅጠል ረገፉ። ከሟቾች መካከልም አዝማቹ ፊታውራሪ ገብርዬ አንዱ ነበሩ። የተረፉት ወታደሮች ወደ ኋላ አፈግፍገው ንጉሠ ነገሥቱ ወዳሉበት እንደደረሱ መርዶውን ነገሯቸው። አጼ ቴዎድሮስ የጦራቸውን ድል መሆን በመነጽር አማካይነት ተመልክተው ተረድተውት ነበር። ግን ያልጠበቁት ሌላ መርዶ ደግሞ መጥቶላቸው ነበር። ፊታውራሪ ገብርዬ ሙተዋል አለ አንድ ወታደር። አጼ ቴዎድሮስ ፊታቸው ልውጥውጥ አለ። ገብርዬ ሞተ አሉ ፊታቸው በሐዘን ጠቁሮ። አሁን ጃንሆይ በጠና ቆስለው በዛፍ ስር እንዳስቀመጥናቸው፣ ወይኔ ጌታዬን፣ መልእክቴን ፈጽሜ ልብን ሳላደርስልህ ጥዬህ መሄዴ ነው ሲሉ ትንሽ ቆይተው አረፉ አለ ወታደሩ። በሐዘን የተመቱት ንጉሠ ነገሥት መድፎችን እያስኮተቱ ወደ መቅደላ ተመለሱ። ከአጼ ቴዎድሮስ ጀምሮ ሁሉም አልቃሽ ሆነ። ንጉሠ ነገሥቱ ከጥቂት ጊዜ ቀደም ብሎ በፊታቸው እየፎከሩ ያለፉት ብዙ ወታደሮቻቸውና ሹሞቻቸው በዚያ አጭር ጊዜ ውስጥ እንደ ቅጠል ረግፈው መቅረታቸውን ሲያዩ በአንድ ከባድ ሐዘን ተመተው ነበር። የገብርዬ መርዶ ሲነገር ደግሞ ሌላው ብትር ተጨመረ። ከቋራ እስከ መቅደላ ያልተለየው ገብርዬ ከጥቂት ሰዓቶች ቀደም ብሎ በወርቅ የነደደ የአንበሳ ቆዳ ለምዱን ለብሶ አንፋሮ ደፍቶ ጣምራ ጦር ይዞ በፈረሱ ላይ እንደሆነ ያንተ አሽከር ገብርዬ፣ ያንተ ግራፊ እያለ አልፎ ከሳቸውና ከሰራዊታቸው ጋር አብሮ በሰራው ሰፊ ጎዳና ወታደሮቹን እየመራ ዘቅዝቆ የወረደው ገብርዬ ዳግመኛ የለም። ይህ ትዝታ በአጼ ቴዎድሮስ ልብ ገብቶ በንባ ፈነቀላቸው። ፊታቸውና አንገታቸው በንባ ታጠበ። ራስን ግዳም በጥጋቸው ሆኖ ሲያለቅሱ ቆይተው ጃንዋይ ይበቃል ይተውት ለስንቱ ጊዜ ነው እኛም ዛሬ ወይ ነገ እንከተለዋለን አሉ። እሱ ነጥክነው ግን ለገብርዬም ባይርዛበት ተው ይላል ከስለት በብዙ ቦታ ያፈስልኝ ኑሮ ዛሬ መጨረሻውን ጠብታ ላፈሰሰልኝ ደሙ ዋጋ እንባይ ሰስለት አሉ። ንባው ካይናቸው እየፈለቀ መቅደላ በመላዋ በጩኸት በዋይታ ተናወጠች። ባሎቻቸው የሞቱባቸው ሴቶች፣ ጓደኞቻቸው፣ ዘመዶቻቸው የሞቱባቸው ወንዶች በአንድ ላይ ሲያለቅሱ ያለምባ ቆሞ ለመመልከት የድንጋይ ልብ ያስፈልግ ነበር። አጼ ቴዎድሮስ በበነጋው የቀዳም ሹርለት ከሮበርት ናፒየር ጋር መልእክት ሲለዋወጡ የመጣላቸው ደብዳቤ እስረኞችን ይልቀቁልን የሚል ብቻ ሳይሆን እጃቸውን በምርኮኝነት እንዲሰጡ የሚጠይቅ ስለሆነ እጅግ ተናደዱ። ግዴታቸውም በእንግሊዞች አልነበረም። አጥቅተው ላጥቂ በሰጧቸው ከተው ብቸኛ ባደረጓቸው ወገኖቻቸው ነበር። ለናፒየር ደብዳቤ ሲጽፉም አድራሻው ለሱ ሆኖ መልእክቱ ለኢትዮጵያ ሕዝብ ነበር። የመረረ ስሜታቸውን የሚገልጽ ደብዳቤያቸውን ለሰር ሮበርት ናፒየር ከላኩ በኋላ ከሰዎቻቸው ለየት ብለው ሄደው በአንድ ቦታ ላይ ሰግደው ተንበረከኩና የሚከተለውን ጸሎት ለፈጣሪያቸው አቀረቡ። የሰማይና የምድር የባህርና የየብስ ፈጣሪ ሆይ፣ የፍጥሮችን ልብና ኩላሊት ሁሉ የምታውቅ የልቤን ምኞት ታውቀው ነበር። ተትቢያን ስተ በዙፋን ላይ ስታስቀምጠኝ ንጉሠ ነገሥት እንድሆን ብቻ ሳይሆን አገሬን ተውድቀት የማድን መሪ እንድሆን የመረጥከኝ መስሎኝ ነበር። አንተ የጣልክብኝ የመሰለኝን አደራ ለማስከበርም ተተገቢ ዓላማ ውጭ ሆነውን አንተ ጠብቅ ብለህ የሰጠኸኝን ሕዝብ በጠንካራ ብትር ለመጠበቅ ሞከርኩ። ይህን አልፈቀድክልኝም ኑሯል። አምላኬ ሆይ፣ ፈቃድህ ይኸው ተሆነ ትሁቱ ባሪያህ ካሳ ለፈቃድህ ተገዢ ነው። ውድቀቴን ታቀረብከው፣ በአንተ በፈጣሪዬ ሳላጉረመርም ነፍሴን በእጅህ ላይ እጥላለሁ። ከጠላቶቼ እጅ ያንተን እጅ ስለምመርጥ ወደ አንተ መጥቻለሁ። ሰዎች ሊያውቁልኝ ያልቻሉትን ቅንነቴን አንተ ስለምታውቅልኝ ከሰዎች ይልቅ አንተ እውነተኛውን ፍርድ እንደምትሰጠኝ አምናለሁ። አንተን በተወሰነ የፍጡር ችሎታዬ በተወሰነ የመረዳት አቅሜ መጠን አውቃለሁ። አንተ ግን ውስንና ድንበር በሌለው የማወቅ ኃይልህ ራስህ ያፈር የፈጠርከኝን ትንሽ ትል በሙሉ ታውቀኛለህ። ፈጣሪዬ ሆይ፣ እንደ ሰው ሁሉ እሳትና ውሃ በፊት ያቅርበህ ወደምትፈልገው እጅህን ጨምር ብለኛል። እኔ የመረጥኩት ውሃውን ነበር፣ ያንተ ፈቃድ ግን የመረጥኩትን ውሃ እሳት አደረገብኝ። እናታቸው ኮድ ሳይወጡ ተተመረጡት አልቆጠርከኝም ይሆናል። ግን ለሁሉም የምመካው ባንተ ብቻ ስለሆነ ብታጠድቀኝም ብትኮንነኝ ያለህኝ ምስክርና ዳኛ አንተ ብቻ ስለሆንክ ወደ አንተ መምጣቴ ነው። መከራ ስለበዛብኝ ባንተ ተስፋ ቆርጬ ራሴን አልገደልኩም። የመከራዬ መጠን ተመጨረሻው ደረጃ ላይ ስለደረሰና በሰው እጅ ሊጥለኝ ስለሆነ ወደ አንተ ሸሽቻለሁ። ይህን ጸሎት ካደረጉ በኋላ ሽጉጣቸውን ከወገባቸው መዘው ሊጠጡ ሲሉ እነራስ እንግዳ ተጠራጥረው ወደ እሳቸው ቀረብ ብለው ቆመው ስለነበር ተሯሩጠው ሽጉጡን ሲነቋቸው ጥይቱ ባርቆ ጆሮአቸውን ጥቂት ቧጭሮ አለፈ። የዚህን አይነት ሙከራም ተውት። ከዚህ በኋላ ከመኳንንቱ ጋር ብዙ ምክክር አድርገው ለማፈግፈግ የቀረበው ሐሳብም ዙሪያቸውን በከበቧቸው ኢትዮጵያውያን ጠላቶች የማይቻል መሆኑ ተረጋግጦ ስለቀረ በዚያ ሊሰራ የሚችለው ነገር ብቻ እንዲሰራ ተደረገ። በበነጋው ለሚከበረው በዓለ ፋሲካ ለአውሮፓውያኑ እስረኞች ሁሉ አንዳንድ ፍሪዳ ሲያዙ ለሰር ሮበርት ናፒየርና ለሰራዊቱም ከደብዳቤ ጋር 1000 ፍሪዳና ብዙ በግ ላኩለት። ሰር ሮበርት ናፒየርም አውሮፓውያኑ ተለቀው ሲላኩልኝ ስጦታውን እቀበላለሁ ብሎ ሰላምና እርቅ የፈለገ መስሎ የውሸት መልእክት ላከ። አጼ ቴዎድሮስም አውሮፓውያኑን ለመልቀቅ ወስነው ስለነበር ሁሉም ተለቀው እንዲሄዱ አዘዙ። ባሰናበቷቸው ጊዜም ሚስተር ራሳምን ወደፊታቸው ቀረብ አስደርገው፣ አቶ ራሳም በል እንግዲህ ደና ሰንበት ካሉት በኋላ ሁሉንም በርቁ በሉ በሸርግቡ እያሉ አስተናበቷቸው። ፈረንጅ ሁሉ ጆሮውንና አይኑን ማመን እያቃተው እጅ እየነሳ ጉዞውን ቀጠለ። ይሁን እንጂ እንግሊዝ የጦር ሰፈር እስከተቃረቡ ድረስ ካሁን አሁን በጀርባዬ አረብ ተቀረቀረበት እያለ ያልሰጋ ፈረንጅ አልነበረም። ሰር ሮበርት ናፒየር ባቄ ቴዎድሮስ እጅ የነበሩትን እስረኞችና ሰራተኞች አውሮፓውያን ሁሉ ከተቀበለ በኋላ እሁድ ዝም ብሎ ውሎ ሰኞ የማዕዶት ዕለት ቃሉን አፍርሶ ጦርነቱን ቀጠለ። የመቅደላን ምሽግም በመርፍ በሮኬትና በጠመንጃ ጥይት ሲደበድቡት አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎች መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ ወንድማቸው ባሻ ፈንቱ፣ እነቢትወደድ ባህሪና ሌሎች ጥቂት ሰዎች ግን በዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ፣ ዓለም ደግም ትሁን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊታራዊ ገብርዬን እድል ባናገኘውም እንደዚህ ካለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚሁ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን ሊቀጥሉ ሲሉ እንባ እንቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምፅ። አጤ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አልላሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲጠጉ አጤ ቴዎድሮስና እኒህ ከአስር የማይበልጹ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጤ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻ ፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው ባዘን ቢያርም ለማልቀስ ጊዜ አልነበራቸውም። ብቻ የእነዚህን ታማኝ አሽከሮቻቸውን ሬሳ ከቀሩ ሰዎቻቸው ጋር ሆነው አስነስተው በቃሬዛ ላይ አጋደሙት። ከዚያም ተመልሰው ሲተኩሱ ቢትወደድ ባህሪ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተሽጎደጎዱ። በጥጋቸው የቆመ ጋሻ ጃግሬያቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው ዝም በል፣ ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን ባፋቸው ጎርሰው ጠጡት። ሕይወታቸውን ሙሉ ሲደክሙ የኖሩት ንጉሠ ነገሥት በዚህ ሁኔታ ሕይወታቸውን እንዳሳለፉ የእንግሊዝ ወታደሮች እየተራኮቱ ደረሱ። አብዛኛዎቹ በየድንኳኑ ያለውን ዕቃ፣ ያን ሁሉ አስደናቂ የብራና መጽሐፍ፣ ያን ሁሉ የወርቅና የብር፣ ያን ሁሉ ልብስ ሲቃሙ፣ ጥቂቶቹ ከንጉሠ ነገሥቱ ሬሳ ጥግ ቆመው ይመለከቱ ነበር። ወዲያው ሮበርት ናፒየር የቀረውን ወታደርና በኢትዮጵያም የቆዩትን አውሮፓውያን አስከትሎ ደረሰ። ከዚያም ወደ አጼ ቴዎድሮስ ሬሳ ቀረብ ብሎ ዘቅዝቆ እየተመለከተ በእርግጥ የእሳቸው ሬሳ ነው አለ። ራሳቸው ናቸው አለ ዋልድማየር። ልክ ነው አለ ሚስተር ራሳም። እኔ ነበሩ፣ ግሩም ነው፣ እውነተኛ ጀግና ኖረዋል አለ ናፒየር ራሱን እየነቀነቀ። ከዚያም በመቅደላ አናት ላይ ሰንደቅ ዓላማቸውን ለመስቀል ሊሄድ ሲጀምር ራሳም ወደ ናፒየር ዘወር ብሎ ስሞት እንድትቀብረኝ ቤተሰቤንም ወደ እንግሊዝ አገር እንድትወስድልኝ ብለው የጣሉብኝ አደራ ስላለ ያስነሳና እንዲቀበር ላድርግ አለ። መልካም ነው፣ አስነሱና እንዲቀበር አድርጎ አለ ናፒየር። ናፒየር ሲሄድ ራሳም፣ ዋልድማየር፣ ስተርንና ሌሎችም በኢትዮጵያ የቆዩ አውሮፓውያን አጼ ቴዎድሮስ ወደ እንግሊዞች ሰፈር ሂዶ እንዲቆይ አሰናብተውት የነበረው አቶ ሳሙኤል ሬሳውን ከበው ቆመው ነበር። ከዚያም ጥይት እንዳይመታቸው ከለሉ ለረቦታ ሆነው የቆዩት ያጤ ቴዎድሮስ ቤተሰቦችና በመቅደላ ያሉ ካህናት እንዲጠሩ ሰውልከው ንግግራቸውን ቀጠሉ። ይህን ጨቋኝ ግፈኛ እንደዚህ ጥሎ ያሳየኝ አምላክ ስሙ ለዘላለም ይቀደስ አለ ስተርን። አሜን አለ ሮዘንታል። እኔ በዚህ አልስማማም አለ ዋልድማየር። አዎ ምንም ዲያጉላሉን ይህን የመሰለ ወደል ሲደርስባቸው ሰዎችና ክርስቲያኖች እንደመሆናችን መጠን ልናዝንላቸው ይገባል አለ ማርቲን ፍላጅ። ይህ አረመኔ ሐዘንን የታውቆት ነው የሚታዘንለት አለ ስተርን። ልክ ነው አለ ሮዘንታል። ምኑ ነው ልክ? አረመኔ ተሆነ መሞቱ ላይቀር አርዶን ቢሞት ማን ያግደው ኑሯል? ጨካኝ ታደረጉት ጠንቆች መካከል እኛ አውሮፓውያኑ ዋናዎቹ ነበር። እኛው አናርፍ ብለን ስንክለፈለፍ መልሰው አሰሯችሁ እንጂ ድሮስ ቢሆን ለሚስተር ራሳን ፈተውለት አልነበረም አለ ዋልድማየር። እውነት ነው እነ ዶክተር ዲክ እየመጡ ባይዘባርቁ ቆንስል ካሜሮን ለሽፍቶች በርቱ እንግሊዞች ይመጣሉና በዚያ ጊዜ መታወቂያ ይሆናቸዋል እያለ የይለፍ ወረቀት ይስተጣል ሲባል ባይሰሙ እንግሊዞች ከኢትዮጵያውያን ይልቅ ለቱርኮችና ለግብጾች ማላታቸውን ተረድተው ባይጠራጠሩ ለካውልኝ ነበር። ጥፋቱ መቼም የጋራ ነው አለ ራሳም። እኔ ባመጣሁት ደብዳቤ እንቢታል እንወጋሃለን የሚል ቃል ባይጨመርበት ኑሮ ምጽዋ ድረስ ተልከውላቸው በነበሩት ሰራተኞች ወደ ደብረ ታቦር እንዲደርሱላቸው ቢሆን ኑሮ እስታቸው መስረኞችን መፍታታቸው አይተረተር ነበር። ይህ ሁሉ ወጪና ድካምም አያስፈልግ ነበር አለ ማርቲን ፍላጅ። በዚያም ብሎ በዚህ አፍሪካ እጅግ ታላቅ የሆነ ጀግና አጣች። አብሬያቸው በቆየሁባቸው ጊዜ ሁሉ ልዩ የሆነ ትልቅነት አይቼባቸዋለሁ። እርግጥ ነው በአንዳንድ ነገሮች ክፉና የማይጨበጡ ሰው ይመስሉ ነበር። ነገር ግን በፍርድ ላይ ያላቸውን ትክክለኝነት በሰላም ለተቀመጠላቸው ህዝባቸው የሚያደርጉለትን ጥበቃና ጥንቃቄ ለወታደሮቻቸውና ለቤተሰቦቻቸው ያላቸውን አሳቢነት እንደኛ ያየ እኔን ሰው ጨቋኝ ገዢ ለማለት አፍ አይኖረውም። ዶክተር ብላንክ አንድ ጊዜ አባይን ስንሻገር ያደርጉት የነበረው ትዝ ይልሃል አለ ራሳም። አዎ ያን ጊዜ አንተን እንኳ ድጥሎ እጅህን ይዘው በአረብኛ እያነጋገሩት ያነሱ አይቼ ምንድን ነው ያሉ ብዬ ብጠይቅህ አይዞህ አትፍራ ብለው ነው ያነሱኝ ያልከኝ ጊዜ አይደለም አለ ሄንሪ ብላን። አዎ ያን ጊዜ አብሯቸው የወደቀው ይኸው መልካሙ ሰው ራስ እንግዳም ነበር። ስንት ሰው በውሃ ይበላል ወይም ተረግጦ ይሞታል እያልኩ በማስብበት በዚያ ጊዜ እንግዳ ያን ህፃን ተመልከተው፣ እንግዳ ይቺን ሴት ተመልከታት እያሉ ያን ሁሉ ሰራዊት አንድ ባንድ እየተመለከቱና የደከመውን እጁን ይዘው እየረዱ ያሻግሩት ነበር። በእርሳቸው ጥበቃ ስር ላለ ህይወት ሁሉ የነበራቸው ጥንቃቄ ሲታይ ነፍሰ ገዳይ የሚባለው ስድብ ይከብድባቸዋል አለ ራሳም። እንግዳ ብትልስ ትዝ አለኝ፣ እሱ እኮ ፈረንጆችን እንፍጅ ብሎ ነበር አሉ አለ ዋልድማየር። እንግዳ መላኩ ራስ እንግዳ እንኳን እሱ ማንኛውም ኢትዮጵያዊ ይህን አለር እያላምንም ስንቱ ናቸው ስንለቀቅ በደስታ የተፈነቀሉት። ራስ እንግዳ እንዲህ ያለውን ተንኮል አሰበ ብዬ ካመንኩ በዓለም ውስጥ አንድም መልካም ሰው የለም ብዬ እንዳመንኩ ቆጥረዋለሁ። እንግዳ እኮ እውነት እንግዳ ሰው ነበር አለ ሚስተር ራሳም። እሳቸው ደግሞ እንዲህ ያለ ቅሌት ያታውቀውበት አለ ሐዘን ያጠወለገውን ፊቱን ትናንትናውን ሳሙኤል ሳሙኤል ሲሉት እንዳልነበረ አሁን በድኑ ነው ወደሚያቸው ንጉሠ ነገሥት ሬሳ እንዳዞረ ወሬ ሰማው እንጂ እኔ የማይታየው አለ ዋልድማየር። ወሬማ ይህን ሁሉ ጥፋት አድርሷል አለ ራሳ። አየ ሰው ተፈጥሮ አሁን በቀደም ለስ ያነጋግሩን የነበራቸው ግርማና ጸጋ ሁሉ ያ ሰውን የሚማርክ አነጋገራቸውና አስተያየታቸው ያ ትህትናቸውና ልግስናቸው አሁን እንዳልነበረ ሆኖ ሲታዩ አይገርማችሁም አለ ዶክተር ብላንክ። ይህ የተረገመው ቴሎ በተጫዋችነትማ ማን ይወዳደረዋል? ዶክተር ቢክ የቤተ ዘመዶቻችንን ደብዳቤ ያቀረበለት ጊዜ የሆነውን አይተሃል አይደል? አጎንብሶ ማሩኝ በድያችኋለሁ አላለም? እኔ እኮ ተርሱ ጋር በምንገናኝበት ጊዜ ሁሉ ያሰረኝ፣ በጥፍ ያስቀጠቀጠኝ፣ ያስገረፈኝ ሁሉ ይረሳኝና ወደ እስር ቤቱ ስመለስ ነው ክፋቱ ሁሉ ትዝ የሚለኝ። ተወዳዳሪ የሌለው ተጫዋች አለስተር የተፈጥሮ ትህትናው እንጂ ማን አስገድዶት? ማንንስ ፈርቶ ለሰው ይጨነቃል? ትህትናው ደግሞ ለእኛ ብቻ አይደለም ለአገሩ ሰዎችም ያው ነበር። የመጨረሻው دها بفيتو قربو يفلقون يعملك كتاو نبار كمانيا غنزبون يزاور رفو سو غنزبون تنقصو تقبلو نقصو كميا بتفتس مبتع كبابي يالا ليبان ناون بدي هلو سادنون دي ياب يحضرقو نبار اني راسي بميدالي تشقري لا يوهات دها سيت سبق لوردو شماتشون او لكوكي على بسواتنا باتي ساتشو غنزب سلال نبار تاني عمست برتبت دروس يتواتا يتشاق تجزي بوالا انجاو جزيابير فرد باتشون جي السوست اللي كسو نبارو على والد ماير عند كان ماي مكت جغنا على روزنتال حبيت حبيت تيودروس يتشنف زاري نو مالت نو يتشنف زاري ادلم تيودروس ياغرو سوت اندايتر فادرغو قطقطاوت تجزيابير بتسطاو ليو هايل اندمنم يتنغداغدا متو مقدلا لا يودق جغنا نو زنبل وندمي يدرادراجيوچن كبر انداتات نكاي አለማውቅ ቴዎድሮስ ተሞታ ስንት ዘመኑ አለ ዋልድማየር በዚህ ጊዜ ዘጌ ጥሩወርቅ ከንጉሠ ነገሥቱ ቤተሰብ ጋር እየጮሁ ደረሱ በዚያው የተገኙት ጥቂት ኢትዮጵያውያንና ካህናቱም ተሰብስበው እያለቀሱ ደረሱ ከፈረንጆች መካከል ብቻውን ቆሞ የቆየው አቶ ሳሙኤል አላቃሽ ስለደረሰለት በሁለት ኃይሎቹ ተንቸርፎ የቆየውንም ባውን ግፍ ያደረገ ጌታዬ ጌታዬ እኔ ተመረጥ ላይ ልደፋ ብሎ የሪፋውን አንገት አቅፎ ቀናት ያደርግ ሚስተር ራሳምና ዋልድ ማየር ረዱትና አጼ ቴዎድሮስ በዚሁ ቀን ቆፍለኛና ሬሳ ያስነሱባቸው ከቆዩት ቃሬዛዎች ባንዱ ላይ አደረጉት። ከዚያም ካህናቱ ልብሶቻቸውን አደግድገው እያለቀሱ በታላቅ አክብሮት ያነሱት ጥቂትም ቢሆኑ በዚያ ተገኙ ኢትዮጵያውያን ሁሉ ሲጮሁና በእንባሲ በጠበጡ ተፈረንጆቹም ብዙዎቹ ማረባቸውን እያወጡ አይኖቻቸውን መጥረግ ጀመሩ። ሚስተር ራሳም ይህን ሁኔታ ሲያይ ወደ ዋልድማየር ዞር ብሎ እኔ እነዚህ ሰዎች ባህሪ አይገባኝም አሁን እንደዚህ የሚያርዱት ንግስት ጥሩወርቅ ከኔ ሟች ጋር ለብዙ ጊዜ ተቆራርጠው ሳይተያዩ ኑረው በቅርቡ ነው የተገናኙ በመካከላቸው ያለው ግንኙነት ተነጭራሹ ላይቋረጥ ይቻለው አለማየሁ በሚባል የስድስት አመት ህፃን ብቻ ነው ይባላል። ካህናቱ ጭራሽ አይወዷቸው ነበር ህዝቡም ሲፈራቸውና ሲሸሻቸው ቆይቷል አሁን እንደምናየው ግን አንድም ኢትዮጵያዊ የሚጠራቸው አይመስልም አለ። ከዚያም ካህናቱ የአጼ ቴዎድሮስን ሬሳ በወርቅ ዘቦ ግምጃ ገንዘው በመቅደላ ራሳቸው ወዳሰሩት የመድኃኒዓለም ቤተክርስቲያን ይዘው ሲሄዱ ጃይ ነበሩ ኢትዮጵያን ሁሉ የመጨረሻውን እንባጠብታ ሳይነፍቋቸው በንባ እየታጠቡ ተከተሏቸው። በዚህ ጊዜ ሮበርት ናፒየር ሰንደቅ ዓላማውን ሰቅሎና አዋጅ አስነግሮ አጼ ቴዎድሮስ ቃቤት የተገኘውን ልጅ ልጅ የክብር ቃና ብዙ መጻፍ በጥንቃቄ አስቆጥሮ ይዞ ከነሰራዊቱ ስለተመለሰ ንራሳም አጼ ቴዎድሮስን ለመቅበር ሳይችሉ ጉዞ ጀመሩ። ምን ንራሳም ብቻ አሳዛኙ ንጉሠ ነገሥት ሕይወታቸው ካለፈ ለተቀን ባት ነው ባንድነት በመሰረቱት አገራቸው ለቤተሰባቸው መጠጊያ ስላልነበረ የጌጥሮልክ በጥቂት ጊዜ በኋላ እናቱንም ያጣው ሕፃኑ ስደተኛ ለማየው ቴዎድሮስ የቀሩትም ሰዎቻቸው ሁሉ አደጋ እንዳይደርስባቸው ቆሞ የመቅበር ዕድል ሳይኖራቸው መቅደላን የእንባ ነጠብጣብ ጥለውባት ወደ እንግሊዞች ሰፈር ተጓዙ። ሚስተር ራሳምም ለአደራው ታማኝ ሆኖ የአጼ ቴዎድሮስን ቤተሰብ በሚገባ አክብሮት ተቀበለ። እንግሊዞችም በእውነተኛ አክብሮትና ርህራሄ ያዟቸው። አጼ ቴዎድሮስ ተገቢው ጸሎት አፍታት ተደርጎላቸው ወደ መቃብር ሲወርዱ ከጸሐፊዎቻቸው አንዱ የነበረ ሰው የሚከተለውን እየገጠመ አለቀሰላቸው። ስማኝ ጮሃለሁ የአገሬ ወንዝ በሽሎ እንባይን ተቀበል ያገሬ ወንዝ በሽሎ ዘወትር እንዳይጎርፍ ታንተ ተቀላቅሎ በየቦታው ይዙር በጋ ተከረምት በፍጥነት እንዳይደርቅ ወድቆ በመሬት ተጎርፍ ጋር ይዙር ታገር ወደ አገር መሬቱን አቋርጦ ይግባ ወደ ባህር የታጠቀን ስቃይ ለሁሉ እንዲነግር መቅደላ መቅደላ ገደቢስ ተራራ አጥንቴ ባንተ ላይ ይበተን ይዘራ የታጠቀን ስቃይ እንዲኖር ሲያወራ መቅደላ 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 ወይ አደፋፈር ታጠቀን ስትበላ ቀድመህ በጠላት መድፍ ባትተኳኮስ ትቀጠል ነበረ እሳቱን ሳትጎርስ በንንባዬ ውረድ ምድሩንም ማርሰው ለሰው እንዳልነግረው የለም ልብ ያለው ሰው አንተ አበሻ ሙሴ በበረሃ የዞር ህዝብን የመራኸው አሰርቱ ቃላትን ህግን ያስተማርከው ያበሻው አብርሃም እድሜህን በድንኳን ስትዞር የጨረስከው አንተ አበሻ ዳዊት ልብ አምላክ የሆንከው የብልሆች ብልህ አበድክ የተባልከው አንተ የደጎች ደግ አውሬ የተባልከው የሟቾች ደም መላሽ ገዳይ የተባልከው ጌታዬ 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 ይህን ጉድ ለማየት ተጣለኝ እጣዬ። በዚህ ተምጨነቅ ሳስብህ ስራራ ጥራኝ አባታጠቅ ልጓዝ ካንተ ጋራ። በዚህን ጊዜ የዚህን አልቃሽ ግጥም ህዝቡ ተቀብሎ ሲተምና በእያንዳንዱ ሰው ፊት እንባ ሲፈስ ይታይ ነበር። ተፈጸመ።
አባገረኝ ሞተ የወዲወዳጅ አባገረኝ ሞተ የወዲወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክ ባይ የሚሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የሚሸሽ ነኝ ሽገመር ሽጉራች የሻፈረስ አንድ ጠረኝ ሆነ ቢዘልቅ ተብረስ እኔ መዩ ቱርክ ባይ የሚሸሽ ነኝ ሽገመር ሽጉራች የሻፈረስ አንድ ጠረኝ ሆነ ቢዘልቅ ተብረስ እኔ መዩ ቱርክ ባይ የሚሸሽ ነኝ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የሚሸሽ ነኝ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የሚሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የሚሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉን እንደ ጠጅ እሱ ሲጠጣት እኔ መዩ ቱርክ ባይ የሚሸሽ አውሮፓም ያውቆሃል አፍሪካም ያውቆሃል እስያም ያውቆሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የሚሸሽ ነኝ አባትና እናቱ አላንዳል ወለዱ አባታጠቅ ካሳ ያወንዱ ያወንዱ እኔ መዩ ቱርክ ባይ የሚሸሽ ነኝ የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራሶ ገለው ማውቁ እኔ መዩ ቱርክ ባይ የሚሸሽ ነኝ ገደል እንዳይሉ ሙታገኛቸው ማረክን እንዳይሉ ሰለበጃቸው መናሉ እንግሊዞች ሲገዋገራቸው መቼም ሎሬ መቹም ተንኮለኞች ናቸው nemayu tokbai yemeshni anda se theodros alayhum kuru dina tonglizoch mikr limakaru barma moshenyacho sanagagru nemayu tokbai yemeshni